ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሚያዝያ 2010 ዓ.ም. ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምን አመሻችሁ። አስተናጋጆቻችሁ አዲሱ አበበና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ።
በኦሮሚያ ክልል በምስራቅ ሐረርጌ ዞን በቆቦ ከተማ ትናንት ሌሊት በጥይት ተገድላ የተገኘች የስድስት ወር ነፍሰ ጡርና የአንድ ልጅ እናት አሟሟት አነጋጋሪ ሆኗል።
እህቴ ምን ልብስ ለብሳለች? እኔና ያትስ ከሌላ አገር መጣት ነገደላች እህቴን ትያያን ከምት ጊዜ እና ላይ ቆሚ ወይም እንትያየ እኔን ወኩት እህቴን መሆነ አንበርክቷት እንደተገላል ውሻ ነው የጠበቃት ያሲረንዳ አል ነው ውሻ ካተገባሄደ
የሟች አያንቱ መሐመድ እህት ጫልቱ መሐመድ ነች። መረጃ እያሰባሰብን ነው። የአንድ ተጠርጣሪ ስም ይዘናል። የወረዳው ፖሊስም ጉዳዩን እየተከታተለ ነው። እነርሱም አንድ ተጠርጣሪ የመከላከያ ሰራዊቱ አባል የሆነ ወታደር ፖሊስ በቁጥጥር ስር አውለው እየመረመሩ ናቸው።
የቆቦ ከንቲባ አቶ አህመዲን ሶፊያን ናቸው።
በአብይ ርዕስ ዘገባ ይዘናል። ለአርዕስተ ዜናው አዲሱ
የሱዳን ፕሬዝዳንት የፖለቲካ እስረኞች በሙሉ እንዲፈቱ አዘዙ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከፍተኛ የደህንነት አማካሪ ወይም ሹም ቶም ባሰር ስራቸውን ለቀቁ። ሶሪያ የኬሚካል ጦር መሳሪያ ጥቃት መፈጸሟን የተባበሩት መንግስታት ሊመረምር መሆኑ ተገለጠ። የሚሉት ዋና ዋናዎቹ ናቸው።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የሱዳኑ መንግስታዊ ዜና አገልግሎት ሱና ዛሬ እንደዘገበው ፕሬዝዳንቱ ኦማር አልበሽር አገሪቱ ውስጥ ያሉ የፖለቲካ እስረኞች በሙሉ እንዲለቀቁ ትዕዛዝ አስተላለፉ። ዘገባው እንዳመለከተው ይህ ጸረ መንግስት እንቅስቃሴዎችን ተከትሎ በርካታ ተቃዋሚዎች ከታሰሩ በኋላ ይፋ የሆነው የፖለቲካ እስረኞች ይፈቱ ትዕዛዝ አገሪቱ ውስጥ የተጀመረው የብሔራዊ እርቅና ብሔራዊ መግባባት አካል ነው። የሆነ ሆኖ ግን ዘገባው የሚፈቱትን የፖለቲካ እስረኞች ቁጥር ይፋ አላደረገም። ሱዳን ውስጥ የተከሰተው ከፍተኛ የኢኮኖሚ ውድቀት አገሪቱ ውስጥ ለተቀሰቀሱ ህዝባዊ አመጾች ዋና ምክንያት ሆኖ መቆየቱ አይዘነጋም። ፕሬዝዳንት በሽር ባለፈው ወር 80 የፖለቲካ እስረኞች እንዲፈቱ ማዘዛቸው አይዘነጋም። ተቃዋሚ ቡድኖች በሰጡት ቃል ታዋቂ ፖለቲከኞችንና የሱዳንን ኮሚኒስት ፓርቲ መሪ ሙሐመድ ሞክታር አልካቲብን ጨምሮ 50 እስረኞች ገና እንዳልተፈቱ ተናግረዋል። ዩናይትድ ስቴትስና ሱዳን ውስጥ የሚገኙ የአውሮፓ ኤምባሲዎች አገሪቱ ውስጥ የሚገኙ እስረኞች በሙሉ እንዲፈቱ ጠይቀው ነበር ተብሏል። የዩናይትድ ስቴትስ ኤምባሲ በበኩሉ ብዙዎቹ እስረኞች ኢሰብአዊ በሆነ ሁኔታ ውስጥ እንደሚገኙ መግለጡ አይዘነጋም።
አንድ የቀድሞው የሱዳን ህዝባዊ ነጻ አውጪ ጦር ኤስፒኤልኤ መሪ የተባበረ የደቡብ ሱዳን ግንባር የሚል አዲስ የሽምቅ ውጊያ ቡድን ማቋቋማቸው ተገለጸ። ጀነራል ፖል ማሎንግ አዋን ትናንት ሰኞ ይፋ ባደረጉት መግለጫቸው አዲስ ያቋቋሙትን ግንባር ተግባርና ፕሮግራም ዘርዝረዋል። በዚህም ሙስናን በጥበብና በዘዴ ለመዋጋት፣ የጅምላ ግድያን ለማስቆምና ሀገሪቱም ፍትህ፣ ነጻነትና እኩልነት ወደ ሰፈነበት ዲሞክራሲያዊ ስርዓት እንድትሸጋገር ለማድረግ እንደሚጠሩ አመልክተዋል። የግንባሩ ቃል አቀባይ ዴ ጆን ከናይሮቢ ኬንያ ለቪኦኤ እንደገለጹት የግንባሩ ግብ ደቡብ ሱዳን ውስጥ ሰላምን መመስረት ይሆናል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትሱ ፕሬዚዳንት የዶናልድ ትራምፕ የአገር ውስጥ ደህንነት ከፍተኛ አማካሪ ቶም ቦሰርት ባልተጠበቀ ሁኔታ ዛሬ ማክሰኞ ስራቸውን ለቀቁ። ሌሎች ስራቸውን ለመተው ከሚጠባበቁ የፕሬዝዳንቱ ከፍተኛ ባለስልጣናት እኒህኛው አንዱ እንደሆኑም ታውቋል። ለቦሰርት ከስራ መሰናበት የተሰጠ ኦፊሴላዊ ምክንያት አልቀረበም። ይሁንና ፕሬዝዳንቱ ለሶስተኛ ጊዜ የአገር ደህንነት አማካሪ አድርገው ያስቀመጧቸው ወግ አጥባቂው ጆን ቦልተን ወደ ስልጣን በመጡ ማግስት መሆኑ ነው የተሰናበቱት። ብሉምበርግ የዜና አውታርም ሆነ ሲኤንኤን እንደዘገቡት ግን በቦልተን ጥያቄ ነው ቦሰርት ስራቸውን የለቀቁት። የ43 ዓመቱ ቦሰርት ትራምፕ በትረ መንግስቱን ከጨበጡበት ግዝ ያንስቶ በዋይት ሃውስ አስተዳደር ከፍተኛ አማካሪ ሆነው ያገለገሉና በተለይም በኢንተርኔት ደህንነት ውስጥ ቁልፍ ስፍራ የነበራቸው ሲሆኑ ባለፈው አመት በቴክሳስ በፖርቶሪኮና በቨርጂን ደሴቶች ለደረሰው ነፋስ የቀላቀለ ኃይለኛ ዝናብ ወይም ሃሪከን ጥፋት መንግስቱን ተወክለው መልስ ሲሰጡ የነበሩ መሆናቸው ይታወቃል። ሽብርተኛነትን በተመለከተም የፕሬዝዳንት ትራምፕን አስተዳደር እየተወከሉ በተደጋጋሚ መግለጫ በመስጠትም ይታወቃሉ። ቦሰርት
የፕሬዝዳንት ዶናልድ ትራምፕ የግል ጠበቃ ቢሮ እንዲበረበር የፍርድ ቤት ማዘዣ አውጥተው ዋራንቱን ተፈጻሚ ባደረጉት ልዩ መርማሪ ሮበርት ማለር እርምጃ ፕሬዝዳንቱ በብርቱ ቢቆጡም የማባረር ሐሳብ እስካሁን አለማንጸባረቃቸው እየተነገረ ነው። ማይክል ብራውን ያጠናቀረው ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል።
በጠበቃቸው ማይክል ኮሆን ቢሮ ላይ የተካሄደውን ልዩ መርማሪ ሙለር የደገፉትን ድንገተኛ ብርበራ አሳፋሪ ሁኔታ፣ በሀገራችን ላይ የተፈጸመ ጥቃት፣ የፍትህ መጥፋት አዲስ ደረጃ ሲሉ የውግዘት ውርጅብኝ አሰምተዋል። ፕሬዚደንት ትራምፕ
ለምንድን ነው በድግ ብዬ ሙለርን የማላባረረው? አሳፋሪ ነገር ነው እየተካሄደ ያለው። ምን እንደሚመጣ እናያለን። እየተፈጸመ ያለውን ነገር ስታስተውሉት አሳዛኝ ሁኔታ ነው። እናም ብዙ ሰው ለምን አታባረረውም ይሉኛል። በዛ ላይ አንዳችም ያገኙት ነገር የለም።
ምርመራው እንደቀጠለ ነው። ባለፈው የዩናይትድ ስቴትስ ምርጫ ውስጥ ሩሲያ ጣልቃ ገብ ጥቃት ፈጽማለች ተብሎ ከቀረበው ውንጀላ ጋር ያላቸውን ግንኙነት አስመልክቶ ልዩ መርማሪው ሮበርት ሙለር ስለ ትራምፕ ትንፍሽ ያሉት አንዳች ቃል እስካሁን የለም። በትራምፕ ነገረ ፈጅ ቢሮ ላይ ትናንት የተካሄደውን ብርበራ በቅርብ አውቃለሁ የሚል ምንጭ እንዳለው ተናግሮ ትናንት ምሽት ላይ አዲስ ዘገባ ያወጣው ዘ ዋሽንግተን ፖስት ጋዜጣ ጠበቃው ሚስተር ኮሆን በባንክ ላይ ከተፈጸመ ማጭበርበር፣ የገንዘብ ሽግግር ማጭበርበርና የምርጫ ዘመቻ ገንዘብ አያያዝ ደንብ ጥሰት ምርመራ እየተካሄደባቸው መሆኑን አመልክቷል። ስቶርሚ ዳንኤልስ በሚል የመድረክ ስሟ ለምትታወቀው ሚስተር ትራምፕ ተኝተዋታል ለተባለች አንዲት የሥጋዊ ቅብጠት ፊልም ተዋናይት በኢትዮጵያ የዘመን አቆጣጠር ባለፈው 2009 ዓ ም ከተካሄደው ፕሬዝደንታዊ ምርጫ ድምፅ ቀን ጥቂት ቀደም ብሎ እኒህ ትላንት የተበረበሩት ነገረ ፈጃቸው $130,000 አፍ መዝጊያ እንደ ከፈሏት ተገልጿል። ይሁን እንጂ ስለዚያ ክፍያ የሚያውቁት ነገር እንደሌለ ትራምፕ በቅርቡ ተናግረዋል። በጋዜጠኛና በሚስተር ትራምፕ መካከል የተካሄደ ምልልስ ነው የሰማችሁት። ማይክል ጠበቃዬ ነው። ለምን እንደ ከፈላት ራሱን ጠይቁት የሚል ነበር የፕሬዝደንቱ መልስ። የዚያ ክፍያ ለስቶርሚ ዳንኤልስ መፈጸም ምናልባት የዶናልድ ትራምፕን የመመረጥ ዕድል ሊያጨልም ይችል የነበረ አጋጣሚ ለማለባበስ የተደረገ ሕገወጥ የምርጫ መዋጮ ነው የሚል እምነት ያላቸው ሕግ አዋቂዎች አሉ።
የሶሪያ መንግስት ኬሚካል ጦር መሳሪያ ተጠቅሟል የተባለው ጥርጣሬ እንዲጣራ የተባበሩት መንግስታት ድርጅትን የኬሚካል መርማሪ ቡድን ወደ አገሩ መጋበዙ ታወቀ። የሶሪያ ውጭ ጉዳይ ሚኒስቴር እንዳስታወቀው ዱዋማ ውስጥ ደርሷል የተባለው የኬሚካል ጦር ጥቃት እንዲጣራ መንግስት ለተባበሩት መንግስታት ድርጅት መርማሪ ቡድን እገዛ ያደርጋል። ይህ በእንዲህ እንዳለ ሶሪያ ፈጽማለች ተብሎ ተጠረጠረው የኬሚካል ጦር መሳሪያ ጥቃት ምን እርምጃ እንደሚወስዱ አስተዳደራቸው እያጠና መሆኑን የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ አስታውቀዋል። ትናንት ማታ ከከፍተኛ ወታደራዊ ባለሥልጣናት ጋር ከመገናኘታቸው በፊት ሲናገሩ ኃይል የተቀላቀለበት አጸፋዊ እርምጃ ይወሰዳል ማለታቸው ተሰምቷል። ባለፈው ቅዳሜ ለደረሰው ኬሚካዊ ጦር መሳሪያ ጥቃት የዩናይትድ ስቴትስ እርምጃ ምን ሊሆን እንደሚችል ፕሬዚዳንቱ ዋና ዋናዎቹን ይፋ ያደረጉ ሲሆን በወታደራዊ ረገድ እንኳ በግልጽ ባይነገሩትም ሶስት አማራጮች እንዳሉ ነው የጠቆሙት። ትራምፕ ባለፈው ዓመት በአንድ የሶሪያ አየር ማረፊያ ላይ የኬሚካል ጥቃት እንዲካሄድ ትዕዛዝ ማስተላለፋቸው አይዘነጋም። የቀድሞ ፕሬዚዳንት ባራክ ኦባማ ወታደራዊ እርምጃዎችን አስቀድሞ ይፋ የሚያደርግ ደካማ ስትራቴጂ ነበራቸው ሲሉ ትራምፕ ይነቅፋሉ። ሶሪያ አገሯ ላይ ውዝግብ ከተቀሰቀሰበት እንደ አውሮፓ ቁጣጣር ከ2011 ጀምሮ ያለፈውን የቅዳሜ ጥቃት ጨምሮ አንዳችም ኬሚካል ጦር መሳሪያ እንዳልተጠቀመች ነው የምታስተባብለው።
በሌላ በኩል ደግሞ ዋይት ሃውስ በሰጠው መግለጫ ፕሬዚዳንት ዶናልድ ትራምፕ በዚህ ሳምንት ማብቂያ ገደማ ወደ ላቲን አሜሪካ ሊያደርጉ ያቀዱትን ጉዞ መሰረዛቸውን አስመልክቶ ምክንያቱ ሶሪያን በተመለከተ ዩናይትድ ስቴትስ ልትሰጥ ትችላለች የተባለውን ምላሽ ለማጥናትና ለመምራት መሆኑን አስታውቋል። ለፕሬዚደንት ትራምፕ ቀደም ሲል የተያዘው እቅድ በሊማ ፔሩ በሚካሄደው 8ኛው የአሜሪካዎች ጉባኤ ላይ መካፈልና ወደ ቦጎታ ኮሎምቢያ መጓዝ እንደነበርም ተገልጿል። በፕሬዚደንት ትራምፕ ጥያቄ መሰረት ምክትል ፕሬዚደንቱ የላቲን አሜሪካውን ጉዞ እንደሚያደርጉ ታውቋል። ፔሩ ውስጥ የሚካሄደው ጉባኤ የሚጀምረው ከነገ መሆኑም ታውቋል። ይቅርታ፣ የፊታችን ረቡዕ በሚቀጥለው ረቡዕ አርብ መሆኑ ታውቋል። ይቅርታ። ፕሬዚደንት ትራምፕ ሶሪያ በሽምቅ ተዋጊዎች ዞታ ስር በሆነው ምስራቃዊ ጉታ ውስጥ ባለፈው ቅዳሜ ላደረሰችውና 40 ሰዎች ለሞቱበት የኬሚካል ጦር መሳሪያ ጥቃት ጠንካራ እርምጃ ለመውሰድ ማስጠንቀቃቸው ይታወቃል። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁ የዜና ክፍለ ጊዜ በዚህ ተጠናቀቀ። እስከ ምሽቱ 4 ሰዓት አብራችሁን ቆዩ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ የማክሰኞ ሚያዝያ 2010 ምሽት ፕሮግራም ነው።
በጠቅላይ ሚኒስትር አብይ አህመድ የተነሱ የምጣኔ ሀብትን የተመለከቱ ሀሳቦች ላይ ትንታኔ ያለን።
ህጋዊ የሆነው ገበያና የጥቁሩ ገበያ እየተወዳደሩ ነው። ለምሳሌ በሶማሌ ክልል ያለው የኮንትሮባንድ ንግድ፣ በሱዳን በኩል ያለው የኮንትሮባንድ ንግድ፣ በደቡብ በኩል ያለው ንግድ መቆም አለበት። በአንድ ሀገር ውስጥ ሁለት መንግስታት ለመኖር እንደማይችሉ ሁሉ በአንድ ሀገር ውስጥ ሁለት ገበያዎች ሊኖሩ አይችሉም።
የምጣኔ ሀብት ባለሙያው ዶክተር አክሎግ ቢራራ ናቸው። በንግድና ምጣኔ ሀብት ዝግጅት ይመለሳሉ።
አሁን ወደ ዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት የመጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በኦሮሚያ ክልል በምስራቅ ሐረርጌ ዞን በቆቦ ከተማ ትናንት ሌሊት በጥይት ተገድላ የተገኘችው የስድስት ወር ነፍሰ ጡርና የአንድ ልጅ እናት አያንቱ መሐመድ አሟሟት አነጋጋሪ ሆኗል። እህቷ በከተማው ውስጥ የአስቸኳይ ጊዜ አዋጁን ለማስፈጸም ከተሰማሩ የመከላከያ ሰራዊት አባላት መካከል በአንዱ መገደሏን በአካባቢው የነበረ ሰው እንደነገራቸው ገልጣለች። የአስከሬን ምርመራ አያንቱ ራሷ ላይ በሁለት ጥይት መመታቷን እንደሚያሳይ የሕክምና ባለሙያዎችም ተናግረዋል። የከተማው ከንቲባ በግድያው ከተጠረጠሩት መካከል አንድ የመከላከያ ሰራዊት አባል በቁጥጥር ስር ማዋሉን ነግረውናል። ጽዮን ግርማ።
ጫልቱ መሐመድ የአያንቱ መሐመድ ታላቅ እህት እንደሆነች ከምትገኝበት ቆቦ ከተማ በስልክ ነግራናለች። እህቷ አያንቱ መሐመድ እድሜዋ 20 ነው። አንድ የሶስት ዓመት ልጅ አላት። የስድስት ወር ነፍሰ ጡር ናት። እናታቸው ታማሚ ሲሆኑ ለመናገር እንደሚከብዳቸው እህቷ ትናገራለች። አባታቸው ሞተዋል። እህትና ወንድም የላቸውም። ጫልቱ እንደነገረችን ኑሯቸው በጣም የተዳከመና የተጎሳቆለ ነው። በዚህ ምክንያት አያንቱ ምስራቅ ኢትዮጵያ የምትታወቅበትና በአብዛኛው በሌሊት ለሚጓጓዙ ተሽከርካሪዎች ሹፌሮቻቸውና ተሳፋሪዎቻቸው በሚሸጠው የጫት ንግድ ላይ ተሰማርታ ትሰራለች። እሁድ መጋቢት 30 2010 ዓ.ም ግን በዚህ ንግድ ስራ ላይ አልነበረችም። ምክንያቱም ትላለች እህቷ፣ እኔ መንታ ልጆች ወልጄ አራስ ቤት ስለነበርኩ እኔ ቤት አምሽታ ስትሄድ ነው የተገደለችው ትላለች። ስለ እህቷ የኑሮ ሁኔታ የምትናገረው ጫልቱ፣
አያንቱ ዕለት ዕለት የሚሰራ ጫት ሀገራችን ላይ ስርዓት ነው የሚታወቀው። ጫት መኪና ስርዮታ ነው የሚሸጠው። ከእጅ ወደ አፍ ነው የምሰራው። ለእናቴ ነው እናቴ ነው የምጦራት። አያንቱ እናቴ የምጦራል ጊዜ ባላም የዕለት ኑሮ ነው የሚሰራ ሳንስራ የላትን አያንቱ ደካማ ሆና ምንም ነገር ዛሬ አምሳ ከሰራ ጨምሳውን ለእናቴ ያ ነው የምገባው። እሷ ሜ አራት ነኝ ተኝቻለሁ።
ሁለት ልጅ ነው ወለኩት መንታን ያለኩ ከእኔ ና ዲዛይን ነው የምትሄደው። እናቴን ደግሞ በሽተኛ ነች። እናቴን ተከባክባ ለእኔ ፈራርታል። ባላ አልነበረም ደግሞ እሱም የለም። ቤተሰቦቹ ጋር ስለሄደች ሚዛንቲ ጋር ልቀመጥ ብላ ተቀምጣ ምግብ ሰጣል ይላል። ጠዋት ብላ ተነሳ ይሄድ ነበር።
እህቷ ከእርሷ ቤት ከሌሊቱ 6 ሰዓት አካባቢ እንደሄደች እና ጠዋት ሲነጋ አንድ ልጅ የወደቀ አስክሬን እንድታይ እንደጠራት እና ስትሄድም የእህቷ አስክሬን እንደሆነ ትናገራለች።
እህቴ ምን ልብስ ለብሳለች? እኔና አክስቴ ከሌላ አገር መጣት ነገደላች። እህቴ ምትያያን ከምት ጊዜ እና ላይ ቆም ሆን እምትያዩ እኔን ወቁት እህቴና ነው አንበርክኳት እንደተከላት ውሻ ነው እየጠበቃት ያደረ እንደው ነው ውሻ ካተገባ ሄደ።
አያንቱ ሌሊት ስትሄድ 3 የመከላከያ ሰራዊት አባላት እንዳስቆሟትና ተጨቃጭቀዋት አንበርክከው ተኩሰው እንደገደሏት ፈርተን ተደብቀን አይተናል ያለ አንድ የአካባቢው ነዋሪ እንደነገራትም ትገልጻለች እህቷ ጫልቱ። በአቅራቢያው ከነበሩ የአካባቢው ሰዎች መካከል ስሙን መግለጽ ያልፈለገ አንድ ወጣት ሁኔታውን በስልክ አብራርቶልናል።
ሶስት መከላከያዎች ይዞ እሷን ለመድፈር እና ለሶስት የሚጠቀሙባት ትግል ሲያደርጉ ልጅቷ የሰው ባለቤት ነኝ እርጉዝ ነኝ ሰውን እያለች አንበርክኮ ወደ ታች ወደ ላይ ያመላለሷት ጥይት ኮኩቶ መጥቷል። እኛም ከነሱ ጀርባ ቦታ ላይ ነው ቤት ውስጥ ነበር። ብዙ ጊዜ ስለምንጠጠቀጥ ማለት ለሌት ንወጣ አንወጣ እንሰራለን። ጥይት ድምፅ ወይ የሰው ጩኸት ሰማን እንጂ ማንወጣው ከጉዳይ መደብር ለመሄድ ዳቦ ቤት ደግሞ እኛ ሀገር ለሌት ነው የሚሰራው ዳቦ ቤት ዳቦ ለመፈለግ ነው እንጂ ጥይት ተተኩሶ ወይ ሰው ከተጫጫዋ አንወጣ እንሰራለን። እነሱ መሆናቸውን እናውቃለን ማለት ነው። ሰው ከጨውም በእነሱ እየተከተከተ ነው በማለት አንወጣም።
ነዋሪውን ያነጋገርንበት ስልክ የድምጽ ጥራት ያስቸገረን ሲሆን በአጠቃላይ የሚለው በቆቦ ከተማ እነርሱ በሚኖሩበት አካባቢ ድርጊቱ መፈጸሙን 3 ወንዶች አያንቱን ለመድፈር ሲታገሏት እንደነበር በእጇ ምግብ ይዛም እንደነበረ እኔ ነፍሰ ጡርና የሰው ሚስት ነኝ ብላ እየጮኸች ልታስረዳቸው ብትሞክርም አንበርክከው ተኩሰው ገደሏት። እኛ በጣም ስለምንፈራ እንደዚህ አይነት ነገር ሲኖር ወደ ውጭ አንወጣም። በኋላም የአካባቢው ውሾች ከፍተኛ ጩኸት ማሰማታቸውንና አስክሬኑን ሲጠብቁ ማደራቸውን ሲነጋም ፖሊስ መጠራቱን የተናገረው ያያንቱ እህት ጫልቱም ሁኔታውን ተደብቄ ስከታተል ነበር ያለ በአካባቢው የነበረ የጥበቃ ሰራተኛ አየው ያለውን እንደነገራቸው ገልጻለች።
እና ሰውየው እየጻፈ ድምጽካው ታሪክ ምን እንደሚያልኝ እየፈርቼ እየጻፍኩ ነበር እና መከላከያ መሆናቸው እነሱ ልጅ ሰውየውን ራሱ ተናገረ። ልጆቹ ደግሞ በጥፊት መታት ያያት ራሱ መከላከያ መሆኑን ያዩ እነሱ ተሰከሩ። እና ሰውየው ደግሞ ጥይት ሲቪል ለሱ ጥይት ሲቪል ስደብቆ ሄደ የገደለ።
የአያንቱ አስክሬን በአካባቢው ውሾች እየተጠበቀ ጠዋት መገኘቱን የቆቦ ከተማ ከንቲባ አቶ አህመድዲን ሶፊያን ለአሜሪካ ድምጽ ተናግረዋል። መረጃው እንደደረሳቸው ወደ ቦታው ሲሄዱ ወጣቷ መንገድ ላይ በጥይት ተመታ መውደቋንና እርሳቸውን ጨምሮ ፖሊስና ሌሎች አካላት ያሉት ቡድን ደደር ከተማ ወደሚገኘው ሆስፒታል አስክሬኑን ወስደው ማስመርመራቸውን ተናግረዋል። የደደር ከተማ ሆስፒታል የሕክምና ባለሙያ ዶክተር ካሊድ አህመድን የኦሮመኛ ዝግጅት ክፍላችን በስልክ ያነጋገራቸው ሲሆን ትላንት ጠዋት የሟች አያንቱ መሐመድ አስክሬን ሆስፒታላቸው መድረሱንና ምርመራ እንደተደረገለት ገልጸዋል። በምርመራው ውጤትም አያንቱ ጭንቅላቷ ላይ በሁለት ጥይት ተመታ መገደሏን አረጋግጠዋል። የቆቦ ከተማ ከንቲባ አቶ አህመድዲን ሶፊያን የአያንቱን ገዳዮች ለማግኘት ምርመራ እየተደረገ መሆኑን ጠቁመዋል።
መረጃ እያሰባሰብነን የአንድ ተጠርጣሪ ስም ይዘናል። የወረዳው ፖሊስም ጉዳዩን እየተከታተለ ነው። እነርሱም አንድ ተጠርጣሪ የመከላከያ ሰራዊቱ አባል የሆነ ወታደር ፖሊስ በቁጥጥር ስር አውለው እየመረመሩ ናቸው። ተጠርጣሪው የተያዘው የፌደራልና የመከላከያ ፖሊስ አባላት ለረጅም ጊዜ ሰፍረው ከቆዩበት ቦታ ነው።
በኢትዮጵያ በኦሮሚያና በአማራ ክልል የተቀሰቀሰው ተቃውሞ ሀገሪቱን ለሶስት ዓመታት ቀውስ ውስጥ ከቷት መቆየቱ ይታወሳል። ባሁን ወቅትም ሀገሪቱ በአስቸኳይ ጊዜ አዋጅ ስር ያለች ሲሆን በዚህ ወቅት በሞያሌ የተከሰተውን የአስር ሰዎች ግድያ ጨምሮ ብዙ ሰዎች መገደላቸው ሲዘገብ መቆየቱ ይታወሳል። ነገር ግን የአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መምጣት መሰማት ከጀመረና ስልጣን ከያዙ በኋላ ባለው ሁለት ሳምንት ጊዜ ውስጥ ግድያ መኖሩ አልተሰማም ነበር። የአያንቱ መሐመድ አሟሟት ትላንትናና ዛሬ እንደ ፌስቡክና ትዊተር ባሉ የማህበራዊ ሚዲያ አውታሮች አነጋጋሪ ጉዳይ ሆኖ ቆይቷል። አሜሪካ ድምጽ፣ ጽዮን ግርማ፣ ዋሽንግተን ዲሲ።
አመሰግናለሁ ጽዮን ለዘገባው። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
ገዢውን ግንባር ኢህአደግንና በገዢው ግንባር በእጃዙር ይደራጃሉ የሚሏቸውን ሳይጨምር ሐቀኛ ናቸው የሚባሉትን ተቃዋሚዎች ለማደራደር ከውጭ የገቡ አንድ ካህን አዲስ አበባ ያገኛሉ ሲሉ አንድ የተቃዋሚ መሪ ለቪኦኤ ገለጡ። ይሁን እንጂ ወደ ብሔራዊ መግባባት የሚያደርስ እርምጃ ከገዢው ፓርቲ በኩል እንደማይታይ ዜናውን ለቪኦኤ ያደረሱት እኒሁ ተቃዋሚ መሪ ይናገራሉ። ዝርዝሩ ከመለስካቸው።
ብሔራዊ መግባባትን ዓላማው ያደረገ ከተቃዋሚዎች ጋር የሚካሄድ ድርድርና ንግግር እንደሚከናወን ከኦሮሞ ዴሞክራሲያዊ ድርጅት አንዳንድ ምልክቶች እንደነበሩ በቅርቡ ከእስር የተፈቱት የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ዶክተር መረራ ጉዲና ለቪኦኤ ተናገሩ። ግን በመንግሥት ደረጃ በመገናኛ ብዙሃን በኩል እንደሚነገረው እስረኞችም የተፈቱት ለብሔራዊ መግባባት ነው ቢባልም ይህን ዓላማ ወደሚያሳካው ድርድር የተወሰደ ተጨባጭ እርምጃ አይታይም ብለዋል። ዶክተር መረራ ዛሬ ለቪኦኤ በሰጡት አጭር ቃለ ምልልስ የሀገር ሽማግሌዎች ነን የሚሉ የተለያዩ የሃይማኖት መሪዎች ሰላም እንደሚያስፈልግ፣ ድርድር እንደሚበጅ በመገናኛ ብዙሃን ሲናገሩ ብንሰማም ከመንግሥት በኩል የተጨበጠ ቀን የተያዘለት ምንም አይነት ድርድር ወይንም የድርድር ምልክት እንዳልሰሙ አስታውቀዋል። ለዚህ አባባላቸውም እንደ ማስረጃ ያቀረቡት መረጃ አላቸው ዶክተር መረራ።
እንዳውም ትዝ ይለኛል፣ ስም መጥቀስ አልፈልግም፣ ከአሜሪካ ይመጡ የነበሩ ፓስተር ከ2007 ምርጫ በኋላ ብዙ ሙከራዎች ያደርጉ ነበር። መንግስትና ሀቀኛ ተቃዋሚዎች የምንባለውን ይሞክሩ ነበር። በመሀል ተገዶ እንዲያቋርጡ ተደርጎ ነበር። ከዛ በኋላ እንዳውም ያን ሁሉ ቀውስ ሊያስቀር የሚችል ድርድር መጀመር ይቻል ነበር፣ አልተሳካላቸውም። ከአሜሪካ ተመልሶ እስኪመጡ ያ ሁኔታ በተለይ ኦሮሚያ አካባቢ ተፈጠረ። አሁንም ከመጡ ወደ ሁለት ወራቸው ይመስለኛል። አንድ ጊዜ ብቻ አግኝቶን ነበር። እንግዲህ ምንም የተጨበጠ ነገር ይዞ መምጣት አልቻሉም። አሁንም እዚሁ ያሉ ይመስለኛል። ስለዚህ እንግዲህ በአብዛኛው ከወሬ ያለፈ መሬት ላይ የወረደ ወደ ብሔራዊ መግባባትም ሆነ ድርድር የሚወስድ ምንም ነገር እያየውኝ አይደለም።
በዶክተር መረራ አስተያየት የመንግስት መገናኛ ብዙሀን የአዲሱን ጠቅላይ ሚኒስትር ንግግር መንፈስም የተገነዘቡት እንደማይመስላቸው ጠቁመዋል።
እንዳውም የሚገርመው ኢትዮጵያ ቴሌቪዥን ሬዲዮም ከጠቅላይ ሚኒስትሩ ንግግር መንፈስ ውጪ ስለ ጸረ ልማት ኃይሎች፣ ስለ ጸረ ሰላም ኃይሎች በሚዲያ ሲያቀርቡ አያለው። ያው በድሮ መንገዳቸው ማለት ነው። ስለዚህ ከንግግር ያለፈ የተጨበጠ ድርድርና ንግግር በእኔ በኩል ያጋጠመኝ ነገር የለም።
በእናንተ በኩል ተቃዋሚዎች ወይም ተፎካካሪ እንበለውና በአሁኑ አጠራር በተለይ እርስዎ በሚመሩት በኦፌኮ በኩል ወይም ድርጅታችሁ አባል በሆነበት በመድረክ በኩል የተደረገ አዲስ ሙከራ ወይንም ለመቀራረብ የተደረገ አዲስ እርምጃ አለ ወይ? እናንተ የሞከራችሁት ነገር
በኮንግረስ ደረጃ ያው መውደድ ያደረገው ጥሪ በይፋ መልስ ሰጥተናል። በራሳችን በኩል ዝግጁ እንደሆን በመሰረታዊ ጉዳዮች ላይ ለመነጋገርም ለመደራደርም ዝግጁ እንደሆን ተናግረናል። በሚያጋጥሙን ሚዲያም ሆነ የዲፕሎማቲክ እንቅስቃሴያችን እንግዲህ ብዙ ጊዜ ዲፕሎማት ማህበረሰቡም ይህም በዚህ ላይ ያግዛል፣ ድርድር እንደምንፈልግ በአጋጣሚ ሁሉ በኢትዮጵያ ሚዲያም ለህዝብ ያስተላልፉ ወይም ለደህንነት መረጃ ይሁን ሲጠይቁን ለነበሩት በሙሉ ተደጋጋሚ ይህንኖስ ሳስተላልፍ የነበረው ጥሪ እናደርጋለን። እንግዲህ ያንን ጥሪ ሰምቶ በመንግስት ደረጃ ዝግጁነቱን ያሳየ ክፍል አላጋጠመንም። ለማድረግ የምንችለውን ሙከራዎች አድርገናል ማለት ነው።
ከዲፕሎማሲያዊ ማህበረሰቡ አንዳንድ ምልክታተው
እነሱ በአንዳንድ ጊዜ ለዚህ ሀገር መፍትሄ ምን አላችሁ? ምን ይመስላችኋል? ሀገሪቷ ወዴት እየሄደች ነው? ያንን ነው እንግዲህ የሚያደርጉት። ከዛ አልፎ መንግስትና እናንተን እናገናኝ ያለን የለም። ነገር ግን ያለውን የኢትዮጵያ አጠቃላይ ሁኔታ ከድሮ ጊዜ በተሻለ ሁኔታ እንደምትረዱ ግን አብዛኛዎቹ ትላልቅ ሀገሮች ናቸው የሚላቸው ዲፕሎማቶች አነጋግራለሁ አጋጥሞኛል። ግን ከዛ አልፎ ግን መንግስትና እናንተ በዚህ ቀን እንዲህ ተገናኙ የሚል አቀራረብ አላየሁም።
ዶክተር አብይ አህመድ አዲሱ ጠቅላይ ሚኒስትር ከተሰየሙ በኋላ ካደረጉት ይፋዊ ንግግር እንደው ምንም እርሶ የሚስተያየው ተስፋ የለም?
አሁንም ቢሆን ድርጅታችን ጥንቃቄ የተሞላበት ተስፋ ከማድረግ ውጪ በተለይም ኢህአዴግ ለመለወጥ ካልተዘጋጀ አዲሱ ጠቅላይ ሚኒስትር ኢህአዴግን ከገባበት ሳጥን አውጥቶ ለኢትዮጵያ ህዝቦች አዲስ ምዕራፍ አዲስ ዘመን ለመፍጠር ይችላሉ የሚል ግምት ለመገመት አስቸግሮኛል።
በጣም አመሰግናለሁ ዶክተር መራ ስለተብብሮ።
እኔም ስለተሰጠኝ ዕድል በጣም አመሰግናለሁ።
መለስካቸውን እናመሰግናለን። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ የሚተላለፍላችሁ የማክሰኞ ሚያዝያ 2 ምሽት ስርጭት ይቀጥላል። አሁን ከምሽቱ 3 ሰዓት ከ26 ደቂቃ ነው አዲስ አበባ ላይ። ዌብሳይታችን amharic.voanews.com የተለያዩ ዘገባዎችን ያስተናግዳል። በፌስቡክና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። በርከት ያሉ አዳዲስ ዘገባዎችንም ታገኛላችሁ። የቪዲዮና የድምፅ ቅንብሮችም እንደዚሁ ሰፍረዋል። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። የምናስተናግዳችሁ ሶሎሞን አባተና
አዲሱ አበበ ነን። አሁን አድማጮች ከስልክ አስተያየቶቻችሁ ጥቂቱን እናስደምጥ።
ሰላም ቀነስልኝ ትዝታ። አሁን በዚህ ሰዓት ከአቶ ገብረ መድህን ጋርና ከሰለቃ ዳዊት ወልደገርሽ ጋር ውይይት እያደረግሽ ነው ያለሽ። አሁን ሰለቃ አዋጁ አያስፈልግም ነበር ሲሉ የሰማኋቸው መሰለኝ። እኔ ደግሞ ኤርትራ ውስጥ የተማርኩ ኢትዮጵያዊ ነኝ። ኤርትራ ውስጥ አዋጅ ነበር ሰዓት እላፊ ደግሞ አንድ ሰዓት ከማታው እቤትሽ መግባት ነበረብሽ እና ይህንን ጉዳይ እንዲያስታውሱ ፈልጋቸዋለሁ። እየተደረገበት ምክንያት ኤርትራ ውስጥ ችግር ስለነበረ ነው። ይህ መንግስትም ችግር ስለነበረ እንጂ ችግር ባይኖር ኖሮ ይህንን አዋጅ ባላወጀ ነበረ። እሳቸው የሳፋ ኃላፊ ሆነው ይሰሩ እንደነበረ አውቃለሁ እና ይህንን እንዲያስታውሱ እፈልጋለሁ። በጣም አመሰግናለሁ።
የሻለቃ ዳዊት ወልደ ጊዮርጊስ እና የአንድ ከአክሱም ዩኒቨርሲቲ አስተማሪ የሰጡትን ሀሳብ ሰምተናል። በእውነት የኢትዮጵያ ሕዝብ ሊያጠኑ የሚገባ አንድ ነገር አለ። በቀዳማዊ ኃይለ ሥላሴ ዘመነ መንግስት ናትናኤል ሀብተወልድም ሆኑ ጃንሆይ ከሜዝ ወጡ ሲባል እንሰማል። ከሜዝ ህዝብ ግን ክሊኒክም አልነበረው፣ ግን አማራ የበላይ ነው ይባላል። አሁን ቢሆን በወያኔ ውስጥ ምናልባት የቆጠሩ 1000 የማይመሉ ሰዎች ጥቅም ላይ አሉ። ከሶስት ሚሊዮን እስከ 5 ሚሊዮን የሚገመተው የትግራይ ህዝብ ግን መናገር እንኳን አይችልም። ኦርጋኒዜሽን አንድ ፓርቲ ቢያቋቁሙ እሳ ከነሱ ጋር እንዳትጭሩ ብለው አሳድመው ባዶዋቸውን እንዳስቀሯቸው እናቃለን። የትግራይ ህዝብ የተጠቀመ አይደለም። ከአንድ ሺ የማይበልጡ የትግራይ ሰዎች ግን በጥቅም ሳይሆን እንደልባቸው እየዘረፉ ነው። ያ በሚሊዮን ሳይሆን በቢሊዮን የሚቆጠር ገንዘብ እየዘረፉ ነው። ያንን ነው ማየት ያለን።
ስለ አስተያየቶቻችሁ አድማጮቻችን እናመሰግናለን። ተዘዋዋሪ የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። በኢሜይል ለምትጠቀሙ ደግሞ አድራሻው horn@voanews.com ነው።
የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ኦድሬስ ሬጅስ ነው። የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለሞባይል ስልኮቻችሁ፣ ለታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻችናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ሙዚቃ እንጋብዝ እያለች ነው ብርሃን ፕሮዲውሰሩ አዲሱ። ወደ ሙዚቃ እንሂድ አሁን።
ማይጠላል
ማይጠላል ብዙነሽ በቀለ
እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭታችን ነው። ፕሮግራማችን ይቀጥላል። የሁለተኛው አጋማሽ መደበኛ ቅንብር ሐኪሙን ጠይቁ።
የእጅ ስልካችንን ተጠቅመን በምንዘልቅበት የማህበራዊ መገናኛ የበዛ አዘውታሪነት ሊከተል የሚችለውን የሱሰኝነት ፈተና አስመልክቶ በተካሄደ ጥናት ላይ ያተኮረ ውይይት ነው በተከታዩ ሐኪሙን ይጠይቁ ዝግጅት የምናነሳው። ሙያዊ ማብራሪያ የሚሰጡን በዩናይትድ ስቴትሱ የሕክምናና የምርምር ተቋም ሜዮ ክሊኒክ የነርቭና የአንጎል ሐኪም እንዲሁም የጥናትና ምርምር ባለሙያ ፕሮፌሰር ዮናስ እንዳለገዳ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ቀድሞ ቀርቦ ከነበረ ዝግጅት መጨረሻ ይነሳል።
የሱሰኝነትን ወይም ደግሞ ያጠቃቀም ሁኔታን መገደብ ምናልባትም ለጨዋታ የሚጋብዝም ነገር አብረን እንድናይ እድል ይሰጣል። አንዳንዴ የምግብ ጠረጴዛ ዙሪያ እራት ሊበሉ የተቀመጡ ቤተሰቦች ሳይነጋገሩ ምግባቸውን በልተው የሚጨርሱበት ሁኔታ፣ ወደ ውጭም ሲሄዱ ያን አይነት ጠባይ የሚንጸባረቅበት እጅ ስልካቸው ሱሰኝነት የሚጠለፉበት ሁኔታ እናያለንና ቀደም ብሎ የገለጿቸው ትዝብቶች ዘወትር ብዙዎች የሚመለከቱት ጉዳይ ይመስለኛል። ፕሮፌሰር ዮናስ እርስዎ ይገጥሞታል? ታዳጊ ልጅ አለዎት? የቤተሰብ አባል አለ? እንደው በዛ እንዳይጠመድና እራት መብላትም ሆነ ሌላ የቤተሰብ ጨዋታ ቀልቡን ወደሚካሄደው ነገር እንዲመልስ?
ሁሌ ነው የምነጋገረው ከልጆቼ ጋር። በእርግጥ ከዚህ በፊት በተለይ ሚኒሶታ ያለው አይዋ ከሚባለው ክፍለ ሀገር ያየሁት አለ ህመምተኛ እና ያ ግለሰብ ኑሮውን በሙሉ ትቶ ቤት ውስጥ እዚህ ስልክና ከስልክ ጋር የተያያዙ ጨዋታዎች እሱን ብቻ በማድረግ ሌላ ነገር ምንም ሀሳቡን ሰብስቦ ከሰው ጋርም ለማውራት የማይችልበት ቦታ ላይ ሲደርስ ከዛ ይሄ የኮግኒቲቭ የአቴንሽን ችግር
ትኩረት የማድረግ አቅሙን እያጣ ነው።
አዎ ያንጎሉ እና ግን ስለየ ምርመራ ስናደርግ ግለሰቡ ከፍተኛ ከመጠን ያለፈ ሱስ ነው የያዘው እንጂ ሌላው አንጎሉ ቁልጭ ብላ ጥሩ ሁኔታ ላይ ነበረች በመሳሪያ ስናየው። እና እንደዚህ አይነት ሁኔታዎች አይቻል ወጣቶች ላይ አንዳንድ የወጣት ሐኪሞች ሲነግሩኝ እኔ ብዙ ወጣቶች እንኳን አላይም ይሄ ከባድ ችግር ነው። በተለይ ከጭንቀት ከድብርት ከእንቅልፍ ጋር የተያያዙ ችግሮች ትምህርት ቤት መጥላት እንደዚህ አይነት ነገሮች የመያዝ ሁኔታ አለው የሚል አለ። ትልቅ ችግር ነው።
ዶክተር ዮናስ ይሄ ምናልባትም ወደ መጨረሻው ቀሪ ጥያቄ ወስደናል። የማህበራዊ መገናኛ ብዙሃን አጠቃቀምና ሊያስከትሉ የሚችሉት ሱሰኝነትና ፈተናው የእጅ ስልክም ሆነ ኮምፒውተርን ተጠቅሞ የማህበራዊ መገናኛ ብዙሃን የሚባሉት ዛሬ ዛሬ ከፍ ላለ ማህበራዊ ጠቀሜታ የሚውሉ በአንዱ ዓለም ጫፍ ያለ ከሌላው ዓለም ጫፍ ካለ ወዳጁ ከጠፋ ዘመዱ ሳይቀር በቀላሉ የሚገናኝባቸው ከዜና እስከ ሌሎች መዝናኛዎች ሁሉ በእጁ ላይ ገልግሎት ተጠቃሚ የሚያደርጉት የተለያየ ጠባይ ያላቸውና ለብዙ ስራዎችም የሚያግዙ የመገናኛ ብዙሃን ዘርፎች የሱስ ተገዢ የማድረግ አቅማቸው ቀደም ብሎ የገለጹት ሱስ ተገዢነትን ማቃረባቸውን በመስሪያ ቤቱ የተደረገ እርሰው የሚገኙበት አንድ ጥናት ከጠባይ ለውጥ ጋር የተፈጠረውን ሁኔታ ይመረምራል። ይሄ ሙሉ በሙሉ ይፋ ያልተደረገ በሂደት ላይ ያለ ጥናት መሆኑን የተረዳሁት። እስኪ ለዚህ ሰዓት በቀዳሚነት የመስማት እድል ለገጠማቸው አድማጮቻችን ምንድን ነው እንደ ችግር ያያችሁት ነገር ፕሮፌሰር ዮናስ?
እንደ ችግር ያየነው ይሄ እንግሊዘኛ ሶሻል ሚዲያ ይሄ ፌስቡክ፣ ትዊተር፣ ኢንስታግራም እነዚህን ነገሮች አጠቃቀም ወደ 700 የሚሆኑ ተማሪዎች ከ9ኛ ክፍል እስከ 12ኛ 50% ሴቶች ግማሾቹ ወንዶች የሆኑ እነሱን ነው ለማጥናት የሞከረና የነሱን አጠቃቀም ሶሻል ሚዲያ አጠቃቀም
ማህበራዊ መገናኛ ብዙሃን
ተማሪ መገናኛ ቴክስት ጭምር ለማጥናት ነው የሞከረው። ከነዚህ 700 ተማሪዎች ውስጥ 97% ቴክስት ይጠቀማሉ። ቢያንስ 80% ደግሞ ፌስቡክ። ሌሎች በቀን ውስጥ ቢያንስ ለአንድ ሰዓት ያክል በፌስቡክ በቴክስቲንግ ደግሞ 87% ከአንድ ሰዓት በላይ በቀን ውስጥ ቴክስት እንደሚጠቀሙ እንደገና ይሄ ትዊተር የሚባለውንም ነገር የሚጠቀሙትን ለማየት ነው የሞከርነው። እና አብረን ደግሞ ይሄ እነዚህ ሶሻል ሚዲያ አጠቃቀም ከአንዳንድ ስነ ልቦናዊ ችግሮች ጋር ሊያያዙስ ይችላል ወይ የሚለውንም ለማየት ሞክረናል። እና በተለይ ይሄ ሶሻል አንግዛይቲ የሚባለው አንዳንድ ሰው ከሰው ጋር ሆኖ በሚጫወትበት በሚያወራበት ጊዜ ባዲ የጭንቀት ስሜት ውስጥ የሚገቡ ሶሻል አንግዛይቲ የሚባል አለ ሊኖር ይችላል ወይ የሚል ለማጥናት ሞከረናል። እና አንድ ያየነው ነገር ብዙ ትዊተር የሚጠቀሙ ሰዎች የሶሻል አንግዛይቲያቸው መጠን ዝቅ ያለ ነው። እና ይሄ በእኛ ግምት ምናልባት ይሄ ከባድ የጭንቀት መንፈስ ያላቸው ወጣቶች ይሄ እንግዲህ ለኛ እስከ 12ኛ ያሉት ነው እና ነው እነዚህ ወጣቶች ምናልባት ውስጣቸው ያለውን የጭንቀት መንፈስ ለመሸሽ ወደ ውጪው በትዊተር በመጠቀም ልክ ለምሳሌ አንዳንድ ሰው ከመጠን በላይ ጭንቀት ሲይዘው አረቄ እንደሚጠጣ ማለት ነው። እንደዛ ነው experiential avoidance።
ይሄን ስሜትና ጭንቀት ለመደበቅ ሌሎች ነገሮችን
ለመጠቀም ሽሽት ከራስ ሸሽቶ ለመጠቀም ይሄ ምናልባት ይሄ ሊሆን ይችላል የሚል አንዱ ግምታችን ነው። እና ይሄ ጥናቱ በጽሁፍ መልክ በሳይንሳዊ መጻሕፍቶች ለማውጣት ዝግጅት እያደረግን ነው። እርግጥ ወደፊት የበለጠ ይሄንን ያን ጊዜ በዝርዝር እናጋራለን። ነገር ግን አሳስቦን ነው ይሄንን ነገር ጊዜ ፈጅተን ያጠናነው።
መልካም እንዳሉት ቀደም ብለን የእጅ ስልክን አጠቃቀም እንደተመለከት ነውና የቤተሰብ አባላት ጭምር ሊታዘቡ ሊከታተሉ እንደሚችሉት ያለውን ከግምት ማስገባት ይቻላል። ፕሮፌሰር ዮናስ እንዳለገዳ የእጅ ስልክን አጠቃቀምና ለካንሰር የመጋለጥ እድል አስመልክቶ የወጣ የጥናት ዘገባ መነሻነት እንዲሁም እርሶ የሚመሩት የጥናት ቡድን በማህበራዊ መገናኛ ብዙሃን አጠቃቀም ሊያስከትሉ የሚችሉትን ስነኝነት ዙሪያ ያደረጋችሁትን ጥናት አስመልክቶ ለሰጡን ሙያዊ ትንታኔ ለጊዜው አመሰግናለሁ። እንደ ወትሮው ሁሉ መሰል ሙያውን የሚመለከት ሌላ መሰል ጥያቄ መልሼ እንደማገኘውም ተስፋ አደርጋለሁ። እግዚአብሔር ይስጥልኝ ለሁሉ።
እናመሰግናለን አሉላንና እንግዳውን። ቀጣዩ የሁለተኛው አጋማሽ መደበኛ ቅንብር ምጣኔ ሀብት ነው። አዘጋጅና አቅራቢው ሄኖክ ሰማግዘር በጠቅላይ ሚኒስትር አብይ አህመድ የተነሱ የሀገር ምጣኔ ሀብትን የተመለከቱ ንግግሮች ዙሪያ የባለሙያ ትንተና ይዟል።
ሌላኛው ጉዳይ እንግዲህ ሁልጊዜም እርሶም የሚያነሱት ነው። መሰረታዊ ለውጥ ለማምጣት መዋቅራዊ ለውጥ ያስፈልጋል የሚል ነው። በተለይ በገንዘብ በፋይናንስ ዘርፍ እየተሰሩ ያሉ የፖሊሲ ውሳኔዎችንና እርምጃዎችን ያብራሩበታል፣ ፈተናዎቹንም ገልጸዋል። መጀመሪያ እየተሰሩ ያሉትን ፖሊሲዎች በገለጹበትን ጀምር።
ለኢኮኖሚ የሚቀርበውን የፋይናንስ አገልግሎት ተደራሽነትና አካታችነት ለማስፋት የውጭ ምንዛሪ ግኝትን እንዲሁም ቁጠባንና ኢንቨስትመንትን ለማበረታታት የሥራ ዕድል ለመፍጠር የሕዝቡን የነፍስ ወከፍ ገቢ ለማሳደግ እንዲሁም አስከፊ ድህነትን ለመቀነስ የሚያስችሉ የፖሊሲ እና የትግበራ እርምጃዎች ወስዷል።
ሆኖም ይላሉ ፈተናዎች እንደነበሩበትም ገልጸዋል።
ውጭ ንግድ በምንፈልገው መጠን አለማደግ፣ ይህን ተከትሎ የውጭ ምንዛሪ አቅርቦትና ፍላጎት አለመመጣጠን፣ የዋጋ ንረትና ኑሮ ውድነት፣ የውጭ ዕዳ ጫናና የሀገር ውስጥ ቁጠባና ኢንቨስትመንት መካከል ያለው ልዩነት እየሰፋ መምጣቱ ናቸው።
እነኚህን እንግዲህ የአጠቃላይ ምጣኔ ፖሊሲዎች እንዴት ይመለከቷቸዋል? ጠቅላይ ሚኒስትሩ ከተናገሩት የሚነሱ እንደ ድልም እንደ ፈተናም የሚቆጠሩት ምንድን ናቸው?
እኔ እንደው በጣም ደስ ያለኝ ወንድሜ አቶ ሄኖክ ምንድነው ያለውን ችግር መቀበላቸው ራሱ መነሻ እኮ ነው። ፈተናዎች አሉ። ለምሳሌ የፋይናንስ አቅም ሊኖር የሚችለው ምንድነው ያለው የመንግስት ባጀት እንዳይባክን የሚደረጉ ሁኔታዎች አሉ። ፕራዮሪቲዎች፣ ቅደም ተከተሎች መውጣት ይኖርባቸዋል እና በእነዚህ በኩል ገንዘብ እንዳይባክን፣ ባጀት እንዳይባክን፣ ይሄ ምጣኔ ሀብት ደግሞ አግባብ ባለው ሁኔታ ሚዛናዊ በሆነ ሁኔታ ለሁሉም ክፍለ ሀገሮች፣ ለሁሉም ህዝቦች፣ ለምሳሌ አንድ ምሳሌ ላቅርብ። እኔ ብዙም ያልተናገሩት ይመስለኛል እዚህ ላይ በኦሞ ሸለቆ በኩል የሚኖረውን ህዝብ እንየው። በስዕል ብናየው በጋምቤላ በኩል ያለውን የኑሮ ሁኔታ የወጣቶችን የህፃናትን ኑሮ ሁኔታ በምናይበት ጊዜ በጣም የሚዘገንን ሁኔታ አለ እና ይህንን ለመቅረፍ የሚቻለው ምንድን ነው? መሰረታዊ የሆነ መዋቅሩን የሚለውጥ የገጠር የኢኮኖሚ እንቅስቃሴ ሲኖር ነው። ነዋሪዎቹ ከቀያቸው ከተወገዱ የሚኖርበትም ግብአት አይኖራቸውም ማለት ነው። ስለዚህ የእነሱንም የኑሮ ሁኔታ በደንብ በማየት እነዚህ ሊቀረፉ የሚችሉ ሁኔታዎች አሉ። መንግስት ማመቻቸት ይኖርበታል። ግን መንግስት ለብቻው እነዚህን ፈተናዎች ይወጣል የሚል ግምት የለኝም በበኩሌ። መንግስት አመቻች መሆን አለበት። መንግስት ያለውን የኢኮኖሚ አመራር በደንብ አድርጎ በሚገባ ፍትሃዊ በሆነ መንገድ ለመፍታት መሞከር አለበት። ሌላው ግን ትልቅ ፈተና ያለው ምንድነው? በኑሮ ውድነት በኩል ያለውን ሁኔታ ተናግረዋል። በአቅርቦት በኩል የኢትዮጵያ ኢኮኖሚ ችሎታ አለው የለውም የሚለውን ብናየው ደና መሰለኝ። እሳቸውም ጠቁመውታል። የኑሮ ውድነት በጣም እየከፋ የሚሄደው ምንድነው? በአቅርቦትና በፍላጎት መካከል ያለው ግንኙነት ገና አልተሳካም ማለት ነው። የእርሻ ውጤቶችንም ብንወስድ አሁንም ኢትዮጵያ ሸማች ሀገር ናት እንጂ ራሷን የቻለች የምግብ ዋስትና ያላት ሀገር አይደለችም። የስርጭትም ችግር አለ፣ የገበያም ችግር አለ። ሌላው እሳቸው ከተናገሩት ውስጥ በደንብ ትኩረት ያልተሰጠበት ነገር ምንድን ነው? በአሁኑ ጊዜ ህጋዊ የሆነው ገበያና የጥቁሩ ገበያ እየተወዳደሩ ነው፣ እየተፎካከሩ ነው። ለምሳሌ በሶማሌ ክልል ዙሪያ ያለው የኮንትሮባንድ ንግድ፣ በሱዳን በኩል ያለው የኮንትሮባንድ ንግድ፣ በደቡብ በኩል ያለው በተለይ ወደ ጋምቤላ አካባቢ ያለው የኮንትሮባንድ ንግድ መቆም አለበት። በአንድ ሀገር ውስጥ ሁለት መንግስታት ለመኖር እንደማይችሉ ሁሉ በአንድ ሀገር ውስጥ ሁለት ገበያዎች ሊኖሩ አይችሉም። ይህንን የኮንትሮባንድ ንግድ እንዴት አድርገን ነው የምንቀርፈው? ምክንያቱም ከውጭ ምንዛሬ ጋር ቀጥተኛ የሆነ ግንኙነት አለው፣ ከገቢ ጋር ቀጥተኛ የሆነ ግንኙነት አለው እና ይህንን እንዴት እንደሚፈታ እኔ መልስ የለኝም። ግን ሊፈታ ይችላል የሚል ግምት አለኝ። ምክንያቱም የኮንትሮባንድ ንግድ የሚካሄደው ስርዓቱም ጭምር እንዲሁ እያየ አላየሁም የሚልበት ሁኔታ ስለሚኖር ሊሆንም ይችላል እና እነዚህ ሁሉ ፈተናዎች በአቅርቦትና በፍላጎት መካከል ያለው ግንኙነት ዋናው ሪሊ ትኩረት የሚሰጠው ነው። ምክንያቱም አንድ ህዝብ በራሱ ሀገር በልቶ ለማደር ካልቻለ፣ በራሱ ሀገር የሥራ ዕድል ከሌለው፣ በራሱ ሀገር ነጻነቱ ካልተጠበቀለት ራሱ መንግስቱን ሊበላው ይችላል። ስለዚህ ይሄ ፈተና እሳቸው ያቀረቡት የሁላችንም ፈተና ነው። እሳቸው ብቻ ፓርቲው ብቻ ይወጣ የሚለው እኔ እንትን አይለኝም።
እሺ፣ በጣም ነው ማመሰግነው ዶክተር አክሎግ ቢራራ። አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ባደረጉት ንግግር ላይ በምጣኔ ሀብት እንደዚሁም በወጣቶች ስራ ፈጠራና በትምህርት ዙሪያ በሚያተኩረው ለሰጡኝ ማብራሪያ አመሰግናለሁ።
እኔም አመሰግናለሁ አቶ ነው።
እኔም ሄኖክን አመሰግናለሁ። ወደ ተከታዩ ዝግጅት እናልፋለን። አሁን ሱስ አስያዥና አደንዛዦች ኢትዮጵያን እየዋጡ ናቸው።
እና ባለፉት 7 እና 8 ዓመታት ውስጥ በኢትዮጵያ የጫት ምርት ከእጥፍ በላይ መጨመሩን አድማጮች ታውቁ ነበር? አንዳንድ ጥናቶች እንደሚያሳዩት ደግሞ ገቢውም በ3 እጥፍ አድጓል። በኢትዮጵያ ዩኒቨርሲቲዎች ውስጥ የአልኮል መጠጦች፣ ጫትና ሌሎችም ሱስ አስያዥ እጽዋት በስፋት እንደሚዘወትሩም መረጃዎች ይናገራሉ። በቅርቡ አዲስ አበባ ላይ የተካሄደ አንድ ስብሰባ በዚህ ሁኔታ ላይ ተነጋግሯል። እዚያ ስብሰባ ላይ ደግሞ ዘጋቢያችን መለስካቸው አማሃ ተገኝቶ ነበር።
በኢትዮጵያ የሳይንስ አካዳሚ በየወሩ የሚካሄደው ሳይንሳዊ ገለጻና የውይይት መድረክ ትናንት ምሽትም በተለመደው ስፍራ በአዲስ አበባ ዩኒቨርሲቲ ተከናውኗል። የውይይቱ ርዕስ ሱስ የሚያስይዙ እጾች ጉዳይ በኢትዮጵያ የሚል ነበር። ለውይይቱ የመነሻውን ጥናት ያቀረቡት ዶክተር ሰለሞን ተፈራ ሲሆኑ በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ የሳይኬትሪ ትምህርት ክፍል ባልደረባ ናቸው። ዶክተር ሰለሞን ባቀረቡት ጥናት ብዙ ነጥቦችን ዳሰዋል። አንዳንዱ የሚያስገርም፣ ብዙ ደግሞ የሚያስደነግጥ ነው። ለምሳሌ በአሁኑ ወቅት ጫት በኢትዮጵያ በኢኮኖሚውም ሆነ በማኅበራዊ ኑሮ ላይ እያሳደረ የሚገኘውን ተጽዕኖ የገለጹት እንዲህ ነበረ።
ምርቱን ብታይ ከ2007-2008 22,000 ቶን የነበረው በ2014-2015 ወደ 50,000 ቶን ነው የተጠቀው። ከእጥፍ በላይ የጨመረው አጭር ጊዜ ውስጥ። ጫት አምራች ያልነበሩ ሰፋፊ አካባቢዎች፣ ሰብል አምራቾች እንደ ጎጃም በተለይ ባህር ዳር አካባቢ በሰፊ የጫት ምርት ላይ ተሰማርተዋል። ከ22,000 ወደ 50,000 በዶላር የሚገኘውን ገቢ በ2008 ከነበረበት 108 ሚሊዮን ወደ 272 ሚሊዮን ዶላር ዓመታዊ ገቢ አድጓል። በሶስት እጥፍ ያህል ኦልሞስት። ስለዚህ ምርቱም ገቢውም በደንብ አድጓል ማለት ነው። መንግስትም ያው ውለታ የዋለበትን ስለማይረሳው የኢትዮጵያ ሚሊኒየም ሲከበር የመታሰቢያ ቴምብር ለጫት ተዘጋጅቶለታል። ጫት እንደዚህ የተስፋፋበት ምክንያት ያው በርካታ ሰዎች አዘውትረው ስለሚቅሙት ነው። እኛ ሀገር ጫትን አዘውትረው የሚቅሙ 21% የሚሆኑት አዋቂ ወንዶች ናቸው በሀገር አቀፍ ጥናት። ስለዚህ 5 ወንዶች አንዱ ጫትን ይቅማል። ሴቶች ላይ 9.4% ነው። በአማካይ ወደ 16% የሚሆኑት አዋቂዎች ጫትን አዘውትረው እንደሚቅሙ አይተናል። ስለዚህ የምርቱ መጨመር የተጠቃሚውንም ብዛት ያማከለ ነው።
ትንባሆ ሌላው ሱስ አምጪ እጽ ነው። በኢትዮጵያ በ1935 ዓ.ም የተቋቋመው የኢትዮጵያ ትንባሆ ሞኖፖል ዛሬ ለአንድ ጃፓናዊ ባለሀብት ተሸጧል። ለግል ባለሀብቶች የኢትዮጵያ መንግሥት ከሸጣቸው አምራች ድርጅቶች ከፍተኛውን ዋጋ ያስገኘውም ይኸው ኩባንያ እንደሆነም ዶክተር ሰለሞን አስታውሰዋል። እጅ በእጅ በሆነ ክፍያ $1 ቢሊዮን እንደከፈለ አውስተው ከዚያ የተከተለውን እርምጃ አብራርተዋል።
ወዲያውኑ ያንን እንደገዛ ከውጭ ከፍተኛ ልምድ ያላቸው በትንባሆ ምርት የውጭ ዜጋ ማኔጀር ቀጥሯል። በ2013 ያመርታቸው የነበሩ 4 ቢሊዮን የሲጋራ ቅንጣቶች ነበሩ በዓመት። ዘመናዊ ማሽኖችን በመግዛት በ2015 ወደ 6 ቢሊዮን የሲጋራ ቅንጣቶች ለማምረት አቅዷል፣ አሳክቷል። በአጠቃላይ ዓመታዊ የሲጋራ ፍጆታ ከ10 ቢሊዮን የሲጋራ ቅንጣቶች በላይ ደርሷል በኢትዮጵያ በዓመት። አዲሱ ባለቤቱ ምርቱን በማሳደግ ወደ ውጭ ሀገራት ጭምር ትንባሆን ኤክስፖርት የማድረግ እቅድ እንዳላቸው በይፋ በዌብሳይታቸውም ላይ ገልጸዋል። ስለዚህ እንግዲህ የትንባሆ ኤክስፖርት በቅርቡ ነው ላለን ማለት ነው።
ዶክተር ሰለሞን ተፈራ ትንባሆንና ሌሎች ሱስ አስያዥ እጾችና የአልኮል መጠጦች ተጽዕኖ በኢትዮጵያ ምን ይመስላል የሚለውን ሲዘረዝሩ ግን አስደንጋጭ መሆኑን አይሸሽጉም።
የትንባሆ ተጠቃሚዎች ቅርብ ጊዜ ተሰራ ጥናት አለ። 5% ነው ወደ 3.4 ሚሊዮን የሚሆኑ አዋቂዎች ትንባሆን ይጠቀማሉ። ከነዚህ ውስጥ 1.8% የሚሆኑት ሴቶች ናቸው። 50% የሚሆኑት አጫሾች ማጨስ የጀመሩት ከ20 ዓመት እድሜያቸው በፊት ነው። ስለዚህ አብዛኛው ግማሽ የሚሆነው ሲጋራ አጫሽ ከ20 ዓመት በፊት የጀመረ ነው። 1.9 ሚሊዮን የሚሆኑት አጫሾች በፋብሪካ የተመረተ ሲጋራ ነው የሚያጨሱ። በዩኒቨርሲቲ ተማሪዎች የተደረጉ ጥናቶችን ለማሰባሰብ ሞክሬ ነበር እና ትንሽ አስደንጋጭ መልክ አለው። ጥናቶቹ በቅርብ ጊዜ የተደረጉ ናቸው። ቅርብ ጊዜ የተቋቋሙት እንደ ሁላይካ ሶርዶ አይነት ወይም ወልዲያ ዩኒቨርሲቲ ብናይ ለምሳሌ 28% የሚሆኑት ተማሪዎች የአልኮል ይዘት ያላቸው መጠጦች ይጠጣሉ። 10% የሚሆኑት ጫት ይቅማሉ። 6.4% ትንባሆ ያጨሳሉ። በጣም ያስገረመኝ ሪፖርት ከአክሱም ዩኒቨርሲቲ 33% የሚሆኑ ተማሪዎች የአልኮል ይዘት ያላቸው መጠጦች ይጠጣሉ። 28% የሚሆኑት ጫት ይቅማሉ። 9% የሚሆኑት ትንባሆ ያጨሳሉ። ዝማን እንደምታውቁት ጫት ላይ ያደረጉ 33% የሚሆኑት ተማሪዎች ጫት ይቅማሉ። 21% የሚሆኑት ትንባሆ ያጨሳሉ። ደብረ ብርሃን ያው አረቄ ሀገር ነው። 44% የሚሆኑት ተማሪዎች አልኮል ይጠጣሉ። በአጠቃላይ ስታዩት ያው እኔ ለመኩራራት ሳይሆን ዝቅተኛ የሆነ የመጠቀም ባህሪ የታየው በእኛ ትምህርት ቤት በሕክምና ትምህርት ቤት ተማሪዎች ነው። ስለዚህ በተረፈ ሌሎቹ ከሁለት ዲጂት በላይ ነው። ስለዚህ እንግዲህ ከአጠቃላይ የማህበረሰብ ሪፍሌክሽን ነው ይሄ። እነዚህ የዩኒቨርሲቲ ተማሪዎች አብዛኛዎቹ እነዚህን ባህሪያት ያው ይዘዋቸው ነው የሚወጡት። ስለዚህ አዋቂዎችም ሲሆኑ የሚቀጥሉ ናቸው። ካናቢስ እና ሌሎች ህገወጥ እጾች በኢትዮጵያ በጣም አስቸጋሪ ነው ለማጥናት፣ ምክንያቱም ህገወጥ ስለሆኑ። ነገር ግን በስራ አጋጣሚ እንደምናየው፣ በትምህርት ቤቶችም አጋጣሚዎች እንደሚታየው እነዚህን እጾች የመጠቀም ባህሪ በከፍተኛ ሁኔታ ጨምሯል። ከቅርብ ጊዜ ወዲህ በጣም አስደንጋጭ የሆነው ደግሞ የህመም ማስታገሻ መድኃኒቶችን በተለይ ለትራማዶል የተባለው ህጻናት ሳይቀሩ አብዝተው እየዋጡ አደጋ እየደረሰባቸው ነው።
ከውይይቱ ተሳታፊዎችም የተለያዩ አስተያየቶችና ጥያቄዎች ተነስተው ነበር። አንዱ ጥያቄ የኛ ማህበረሰብ በምን ምክንያት ተጋላጭ ሆነ የሚል ነበር።
ክፍተት ነው ይሄ፣ ተቋም የለም። ለእያንዳንዱ ተቋም ልክ ይሄ ላይብረሪ፣ በተለይ ተማሪዎች ታቁታላችሁ፣ ዩኒቨርሲቲ ተማሪዎች ኪዩቢክል የምትባላለች ወይም ደግሞ ሳይሎ ምንላት የሆነች የተከለለች ጎንና ጎን ያለ የማይተያይባት ቁጭ ብሎ የሚያጠናባት። እኛ አገር ስራዎች የሚሰሩት እንደዛ ነው። እያንዳንዱ ተቋም የሆነች ጥግ ይዞ የራሱን ነገር ሰራው ይላል፣ ገንዘብ ያጠፋል፣ ሪፖርት ይጽፋል። በተረፈ ተቀናጅተው በሀገር ላይ ያመጣው ኢምፓክት ምንድን ነው፣ ምንድን ነው ያመጣነው ውጤት፣ ወደፊት እንዴት እናስኪደው፣ ይህንን ምን የተሻለ ነገር እናምጣ የሚል ነገር አልሰማም እኔ ብዙ እስካሁን። እና የተጋላጭነታችን መነሻ የምንሰራው ስራ ውጤታማ አለመሆኑ ማሳያ ነው በአጭር ቋንቋ ማለት።
ሌላው ጥያቄ ደግሞ ለመሆኑ ከጫትም ሆነ ከሌሎች ጉዳት ከሚያስከትሉ እጾችና ከአልኮል መጠጥ የሚገኘው ኢኮኖሚያዊ ጠቀሜታ ሲመዘን ምን ይመስላል የሚል ነበረ። በሌላ ኢትዮጵያዊ የጥናትና የምርምር ተቋም ማለትም በማኅበራዊ ጥናት መድረክ የቀረበውን ጥናት ዋቢ በማድረግ ዶክተር ሰለሞን ምላሽ ሰጥተዋል።
ኢኮኖሚስቶች ትርፍና ኪሳራችንን አስልተው ነግረውናል። ኪሳራችን ከትርፋችን እንደሚበልጥ በኢኮኖሚክስ ባለሙያዎች ተጠንቷል። ስለዚህ 300 ሚሊዮን ዶላሩ በጥሬው ሲታይ ብዙ ይመስላል እንጂ እየደረሰብን ያለ ሌላ የኢኮኖሚ የማህበራዊ እና ሌሎች ኪሳራዎቻችን ከ300 ሚሊዮን በብዙ እጅ የሚበልጥ መሆኑን አሳይተዋል። ግን ቅድም እንዳልኩት መንግስት እንግዲህ አንዳንድ ጊዜ ያው የራሱ እቅዶች አሉት። አጭር ጊዜ የስንዴ መግዣ ብርም ያጥረናል። ምክንያቱም ስንዴ ከውጭ የምንገዛው በዶላር ነው። ይችን ትንባሆ ሸጦ 1 ቢሊዮን ዶላር አንድ ጊዜ 550 ሚሊዮን ተቀበለ። የቀረችውንም ድርሻ ወደ 450 አካባቢ ሸጦ ቶታሊ 1 ቢሊዮን ካሽ ሲያስገባ ያው ስንዴ ነው የገዛበት ብዬ ርኅራኄ አሳይቻለሁ። ቢቸግረው ነው። ጫትም አሁን እየነገደ ያለው ቢቸግረው ስለሆነ በእኛ ሙያ ኤምፓቲ ይባላል፣ አዘኔታ። እና ይችን 300 ሚሊዮን በየአመቱ ለክፉ ቀን ስንዴ መግዣ የዋላት ሊሆን ይችላል። እና ኢኮኖሚያችን እያደገ እየተሻሻልንም ስንመጣ መንግስትም ጨከን እያለ ይመጣል ብዬ ተስፋ አደርጋለሁ።
መድረኩ በመፍትሄ ሀሳቦች ላይም ውይይት አድርጓል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ
መልእክታቸውን እናመሰግናለን። አድማጮች፣ በዘገባው አልፎ አልፎ አንዳንድ ድምጾች ጥራት ጎድሏቸዋል፣ ይቅርታ እንጠይቃለን።
እንዲህ አይነቱን አስፈሪና አደገኛ አዝማሚያ እንዲህ እያዋዙ ማቅረባቸው እነዚህ ምሁራን
ተጠቃሚ ጥሩ ነው።
ሰፊ ውይይት እንዲደረግ እያደረጉ
ወደፊት ሰፊ ውይይት ማድረግ ይቻላል። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ከሶስት ልጃገረዶች አንደኛዋ ሩካቤ ስጋ ለመጀመሪያ ጊዜ የምትፈጽመው ተገዳ ወይም በኃይል እንደሆነ በቅርቡ የተሰራ አንድ ጥናታዊ ቅኝት ማመልከቱን ጠቁሞ ይነሳል የዛሬው ርዕሰ አንቀጽ። ይህ ሁኔታ ይላል በመቀጠል በልጃገረዶች ላይ ለኤችአይቪ የመጋለጥ አጋጣሚን የሚያባብስ አደጋ ይደቀንባቸዋል። በየቀኑ 1000 የሚሆኑ ወጣት ሴቶች ለኤችአይቪ እንደሚጋለጡና ይህ ቁጥር በተመሳሳይ ዕድሜ ላይ ሆነው ቫይረሱ ወደ ደማቸው ከሚገባ ወንዶች በ14 እጅ የሚበልጥ መሆኑን ርዕሰ አንቀጹ ይናገራል። እንዲህ አይነቶቹን አሃዞች በሚፈለገው አቅጣጫ ለመቀየር የዩናይትድ ስቴትስ ፕሬዚደንት የኤድስ መቆጣጠሪያ ድጋፍ አጣዳፊ መርሃ ግብር ፔፕፋር ቁርጠኛ መሆኑንም አረጋግጧል ይላል ርዕሰ አንቀጹ። ፔፕፋር ድሪምስ በሚል ምህጻር በሚጠራው የመርሃ ግብሩን ተልእኮዎችና ግቦችን በሚያመላክተው የአጋርነት ክንዋኔ እየታገዘ ልጃገረዶችን ቁርጠኛ፣ አቻዮ፣ የመወሰን ችሎታ ያላቸው፣ ከኤድስ የተጠበቁ፣ የሰለጠኑና ደህንነታቸው የተረጋገጠ ሴቶች እንዲሆኑ ለመደገፍ ይሠራል። ድሪምስ አንድም የእነዚህ ግቦችን የሰነቁ ተግባራት የተናጠል መጠሪያዎች ምህጻር ነው፣ አንድም በእንግሊዝኛ ህልሞች ማለት ነው። በዚህ የመንግሥትና የግል ዘርፎች መተጋገዝ አማካይነት ወጣት ሴቶች ለራሳቸው ለእኩዮቻቸውና ለየማኅበረሰባቸው የለውጥ አቀጣጣይና የመለወጥም ምክንያት እንዲሆኑ ዩናይትድ ስቴትስ አቅማቸውን በማጠናከር እንደምትተጋ ርዕሰ አንቀጹ አመልክቷል። የዩናይትድ ስቴትስ የኤድስ ዓለም አቀፍ መርሃ ግብር አስተባባሪና የዓለም የጤና ዲፕሎማሲ የዩናይትድ ስቴትስ ልዩ ተጠሪ ዴብራ ቢርክስ መርሃ ግብሩ ከሚሠራባቸው አቅጣጫዎች አንዱን ሲጠቅሱ ወጣቶቹን ሴቶች እንዴት እንደሚያበረታቱ ተናግረዋል።
የትምህርት ቤት ሕይወታቸው ምን ይመስል እንደነበረ፣ በኢኮኖሚ በመጠናከራቸው ምክንያት የቤተሰቦቻቸው ኑሮ ምን ያህል እንደተለወጠ፣ የጾታና መነሻቸው የጾታ ልዩነት የሆኑ ጥቃቶችን እንዴት እንደተጋፈጧቸው የሚያሳዩ የየራሳቸውን የስኬት ታሪኮች እንዲጽፉ እናነቃቃቸዋለን።
የዩናይትድ ስቴትስ መንግሥት ከ2 ሚሊዮን ተኩል በላይ የሚሆኑ የደረሱ ልጃገረዶችና ወጣት ሴቶችን በድሪምስ መርሃ ግብር አማካይነት በአገልግሎቶችና በድጋፍ ሰጪ እንቅስቃሴዎች ለመሸፈን ከ750 ሚሊዮን ዶላር በላይ ማፍሰሱን የሚናገረው የዛሬው ርዕሰ አንቀጽ በድሪምስ በሚደገፉት የመጀመሪያዎቹ 10 አገሮች ውስጥ በተመረመሩ ሴቶች ዘንድ የኤችአይቪ ስርጭት ከ25-40% ቀንሶ መገኘቱንና በድሪምስ መርሃ ግብር እንቅስቃሴዎች በታቀፉት ወረዳዎች ውስጥ በሙሉ ለማለት በሚያስደፍር ሁኔታ ለኤችአይቪ እንደ አዲስ የሚጋለጡ ወጣት ሴቶች ቁጥር መውረዱን ይናገራል። ከፊት ያለው ጉዞ ገና ረጅም መሆኑን ይጠቁማል ርዕሰ አንቀጹ። በሚሊዮኖች የሚቆጠሩ ልጃገረዶችና ወጣት ሴቶች በየዓመቱ ለአካላዊና ለጾታዊ ሁከቶች ይጋለጣሉ። እንዲህ አይነቱ ጥቃት ብዙ ጊዜ የሚጀመርባቸው ከሕይወታቸው መጀመሪያ ዓመታት አንስቶ በመሆኑ ጾታ ተኮር ጥቃትን ለመከላከል፣ ሥጋዊ ግንኙነት የሚጀምሩበትን ዕድሜና ጊዜ ለማዘግየት፣ የግንኙነትን ምንነት ማወቅና ለሩካቤ መስማማት ማለት ምን ማለት እንደሆነ እንዲገነዘቡና ጤናማ ምርጫ እንዲያደርጉ ለማበረታታት፣ ለዕድሜያቸው ተመጣጣኝና ተስማሚ የሆነ የኤችአይቪ እና የሁከት መከላከያ መርሃ ግብር ዕድሜያቸው ከ9-14 ለሆነ ልጃገረዶች እያሰፋ መሆኑን ይህ ርዕሰ አንቀጽ አስታውቋል።
ይህ ዓመት ፔፕፋር በአሜሪካዊ ቸርነትና በአጋርነት ሕይወቶችን እያተረፈ 15 ዓመቱን የደፈነበት ነው
አሉ አምባሳደር ብሪክስ።
ከ50 በላይ ሀገሮች ውስጥ ባከናወነው ሥራ ልጃገረዶችንና ወጣት ሴቶችን በማገዝ ያደረግነውን እጅግ ጠቃሚ እርምጃ እናከብረዋለን።
ርዕሰ አንቀጹ መልእክቱን በዚሁ ደመደመ።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ¶¶
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል።
በምሽቱ ፕሮግራሙ አናዘጋጅ ሰለሞን ክፍሌና በሌሎችም ባልደረቦቻችን ስም እንሰናበታችሁ ሰለሞን አባተና
አዲሱ አበበ ነን። አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም በደህና እደሩ። Thank you.